ምክንያት ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
እኔ በጣም መሰጋው ነገር ምን እንደሆነ ታውቃለህ? በተለይ እንደኛ አይነቱ የወር ደሞዝተኛ ለምንኖር ሰዎች በጣም ነው። እኔ ዜናውን በሰማው ሰዓት ነው በጣም የደነቀኩት። ምክንያቱም አሁን ላይ መኖር ራስ አልቻለም። አይደለም ዶላር ተጨምሮብን በፊትም መኖር አልቻለም።
ኢትዮጵያም ሀገሪቱ በተገበረችው የውጭ ምንዛሬ ስርዓት ለውጥ ዙሪያ ያላቸውን አስተያየት ጠይቀናል። በምሽቱ እናስደምጣችኋለን። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያ መንግስት የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ ይወስነው አገሪቱን በዋጋ ንረትና በሰላም እጦት ጫናዎች ውስጥ ባለችበት ወቅት ነው የሚሉ አስተያየት ሰጪዎች የኑሮ ውድነቱ ይበልጥ ሊያከብድብን ይችላል የሚል ስጋታቸውንም ገልጸዋል። ኬኔዲ አባተ ወጣቶችን ጨምሮ በጉዳዩ ላይ ከተወሰኑ ሰዎች ጋር ቆይታ አድርጓል።
የኢትዮጵያ መንግስት እሁድ ሐምሌ 21 ቀን 2016 ዓ.ም ምረት ይፋ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ ዛሬ የአዲስ አበባ ከተማ አንዳንድ የገበያ ቦታዎች ላይ የዋጋ ጭማሪ መታየቱን ሾላ በተባለ አካባቢ ያነጋገርናቸው ሰዎች ተናግረዋል። ሀገሪቱ ከግጭት አዙሪት ባልወጣችበት በአሁኑ ወቅት ተግባራዊ የሆነው ይህ እርምጃ ወትሮውንም ፈተና የሆነውን የኑሮ ውድነት ሊያከብደው ይችላል የሚል ስጋት እንዳለባቸውም ይገልጻሉ። የዓለም ቤዛ አስተያየታቸውን ከሰጡን መካከል
እኔ በጣም መሰጋው ነገር ምን እንደሆነ ታውቃለህ? በተለይ እንደኛ አይነቱ የወር ደሞዝተኛ ለምንኖር ሰዎች በጣም ነው። እኔ ዜናውን በሰማው ሰዓት ነው በጣም የደነቀኩት። ምክንያቱም አሁን ላይ መኖር ራስ አልቻለም። አይደለም ዶላር ተጨምሮብን በፊትም መኖር አልቻለም። ምንም ነገር ለውጥ የለም። የቤት ክራዩ እንዳለ ነው። የኑሮ ውድነት እንዳለ ነው። ጤፉ ራሱ አሁን ትናንት ማታ ወዲያው ዜናው እንደሰማው ትናንት ቀን ደንበኛዬ ጋር ስደውል ገና እስካሁን አልወሰንም ስንት እንደሚገባ አለ። በፊት 150 ነበረ በኪሎ የገዛሁት ከወር በፊት። አሁን ላይ ደወልኩና ወዲያው ስጠይቀው ዋጋ ላወጣም ገና ባለው ሁኔታ። ያው ዶላር እና ጤፍ የሚያገናኘው ነገር ቢኖርም ላይኖርም ይችላል። ማውቀው ነገር የለም። ግን ልገዛ አስቤ እንደዛ ላይ እና ስጋት ላይ ነው ያለ ነው። እኛ በጣም እኔ በበኩሌ በጣም ፈርቼ ነው ያለሁት። እንዴት መኖር እንደምንችል አላውቅም። እኔ መምህርት ነኝ። በዚህ ኑሮ ውድነት ከቀጠለ የት እንደምንገባ ራሱ አላውቅም። መንግስት ምን አስቦ ሊጨምርልን እንደቻለ ገበያውን ካረጋጋለን ጥሩ ነው። ዶላር እንደዚህ ጨምሮ ኑሮም እንደዚህ ከሆነ ደሞዛችን ካልተስተካከለ እናብዳለን ብዬ ነው ማስበው በዚህ ሁኔታ። እውነት
ኦብሳ መኮንን ደግሞ ውሳኔው ወቅታዊ አይደለም ባይ ነው።
በፊት መራዙ የህዝብ ተቸግሮን እየኖረ እያለ አሁንም ጭማሪ ሲደረግለት እስቲ እንዴት ይሁን ምን ይሁን? ደግሞ አሁን የአገሪቷ ኢኮኖሚ በጣም ወድሟል። የለም አሁን በአቅጣጫ በሁሉም አቅጣጫ አሁን ጦርነት አለ። ይሄ ራሱ አንድ ምክንያት ነው። ሰውን በሰላም ወጥቶ ገበያ ሄዶ ሰርቶ መግባት አልተቻለም። በየገጠር ቢሄድ እርሻ ላይ ሰው በስነ ስርዓት እየሰራ አይደለም። ስለዚህ ትንሽ የሚያስፈራ ነው። ግን መንግስት ይሄንን ገበያውን አይቶ ለህዝቡ ምቹ እንዲሆን እንዲያርግ እንትን ማለቴን አስተላልፋለሁ።
ከሾላ ገበያ ሽንኩርት ገዝታ ስትወጣ ያገኘናት ሰላም ቤዛ በሽንኩርት ገበያ ላይ ዛሬ ብዙ ለውጥ ባይታይም ቀጣይ ስጋቷን ታስረዳለች።
በጣም ነው መንሰጋው ማለት ለደሃው ህብረተሰብ አው ከስር ደም ገዛለን ይያልነ ነው ማለት ይጨምራል የሚል ስጋት ስላለብን ጤፉንም ዘይቱንም ያስተብን ነው። ዶላር በጨመረ ቁጥር ይጨምራል ይያልን። መንግስት ደግሞ በዚህ ላይ ገበያው ቢያረጋጋ ማለት ሰው አሁን እየፈራ ነው። አሁን እኛ የወር ደሞዝተኛ እና ወር ጠብቆ የሚያገኝ ለደሃው ህብረተሰብ ለዛ ነው በጣም ያሳስበው።
አቶ ጥበበ ገብረስላሴ የዋጋ ማረጋጋትና ሰላም ላይ ትኩረት ከተደረገ ገበያ መሩ የውጭ ምንዛሬ ውሳኔ ጠቃሚ እንደሆነ ያላቸውን እምነት ይገልጻሉ።
እኔ ተስፋ ነው የማየው ግን አንዱ ከሚጎዱ ሰዎች አንዱ ነኝ። ግን ጉዳትም ቢኖር ወደፊት ምርት በተለይ አገራችን ሰላሙ ነው ወሳኙ። ሰላም ከመጣ ገበያውም ይረጋጋል፣ ምርትም ይኖራል፣ ይመረታል እና ይሄን እንቋቋማለን የሚል ግምት ነው ያለኝ እኔ። ስለዚህ ይሄንን በዚህ በኩል ያሉት ማንኛውም እንትኖች ወደ ሰላም መጥተው አገራችንን የተረጋጋ ኢኮኖሚውም የተረጋጋ ይሆነ ሁሉ ወደ ሰላም ማምጣት አለበት እና በየቦታ ያሉትን በድንኳን የሚሸጡትን ብናይና ብንሄድ እነሱ ቢኖሩንና በእነሱ ደግሞ ብንጠቀም ሞር ገበያ የተረጋጋ ይሆናል። በዚህ ጊዜ መንግስት ይሄ የሚመጣውን የዶላር ውጣውረድ በዚህም በዚህም በመቋቋም ህዝቡን ማረጋጋት ለህዝቡ ማረጋጋትም ይችላል።
መስላቸው እንዲታይ ያልፈለጉ አንዲት አስተያየት ሰጭ ደግሞ ውሳኔው ለስግብግብ ነጋዴዎች ምቹ እድል እንደሚፈጥር አመልክተዋል።
የባሌን እጅ ጠብቄ ነው መኖረው 30 ሲመጣ ማርያም ማርያም እያልኩ እኔ እንጃ እግዚአብሔር ይሁንን በጣም ከባድ ይመስለኛል። እኔ አላቀም ለተለት ነገሮች ሁሉ በፍጥነት እየተለዋወጡ ስለሆነ ያው በትንሹ እኮ ነው ደሞ የኛ ሰው ታውቃለህ አይደለ የመተዛዘን መተሳሰብ መረዳዳት ቀርቷል። ባገኘው አቋራጩን ለማክበር ነው የሚፈልገው። ስቶር ውስጥ ያስቀመጠውን በ50 ብር ያመጣውን ዛሬ 300 ብር ሊሸጥልኝ ይችላል ነገሮችን እየጠበቀ ማለት ነው። ስለዚህ ከባድ ይሆናል ብዬ አስባለሁ።
የውጭ ምንዛሬው በገበያ እንዲመራ የተላለፈውን ውሳኔ ተከትሎ ነጋዴዎችም ከአሁኑ እቃማያዝ ጀምረዋል ያለን በመስል መታየት ያልፈለገ አንድ የችርቻሮ ነጋዴ ይህም በተዋረድ ተጽዕኖ እየፈጠረ ነው ይላል።
ፍቃዱ አበበ ባላለው ሾላ አካባቢ ምቸረቸር ነጋዴ ነኝ። ከመርካቶ አንጥቼ ከውጭ አላስመጣ ምንድነው ያየሁት ነገር መርካቶ ላይ እቃ ለመሸጥ ብዙ ፍቃደኞች አይደሉም። የምሰራው ስራ ያው እንት ነው የመጋረጃ የሶፋ ልብስ ምናምን አይነት ስራ ነው የምሰራው። የመጋረጃ ሆልደሮች ምናምን አውጥተው ለመሸጥ ትንሽ እንት ነው እየተቸገሩ ነው። ከድሉ አረጋ በተገናኘ በደንብ ኢምፓክት ይኖራል ተብሎ ስለሚታሰብ ይመስለኛል ለመሸጥ ፍቃደኛ አይደሉም። ዋጋም አይነግሩም ወይም ደግሞ ኤክስኪውዝ ነው የሚፈጥሩት። ለምሳሌ እንዲህ ነው ምናምን እንደዚህ አይነት ነገር ካለሮች የሉም ይሏል። አለዛ ደግሞ ኤክሰስ አይነት ፕራይስ የሚጠይቁም አሉ። በደሞ ይቀርቡ ደሞ ሰዎች ደሞ አይ መሸጥ አንፈልግም አናቀውም ስለማናቀው ትንሽ ለመሸጥ አስቸግራል የሚል አይነት ነገር ነው የሚታሰበው። ለምሳሌ አሁን አንተ እዛ ጋር አልሸጥ ሲሉ አንተ እዚህ ጋር ያያስከውን እቃ አውጥተህ የምትሸጥ ከሆነ ለበላተኛ ነገ ሄጄ ላምጣ ስትል ከንግድ ውጪ ልትወጣ ትችላለህ።
መንግስት የምንዛሬ ስርዓት ለውጡን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ ድጎማና የደሞዝ ጭማሪን የመሳሰሉ እርምጃዎችን እንደሚወስድ መግለጹ ይታወቃል። ይሁን እንጂ እርምጃዎቹ የመንግስትን አቅም የሚፈታተኑ በመሆናቸው ውጤታማነታቸው አጠያያቂ እንደሆነ የሚገልጹ የምጣኔ ሀብት ተንታኞች አሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከትናንት ጀምሮ ከፍ ያደረጉ ሲሆን ዛሬም በትናንቱ ተመናቸው ቀጥለዋል። የኢትዮጵያን ውሳኔ ተከትሎ ዓለም አቀፉ የገንዘብ ድርጅት ቦርድ ለኢትዮጵያ 3.4 ቢሊዮን የአሜሪካ ዶላር የሚጠጋ የተራዘመ ብድር ማጽደቁን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለን። ወደ ቀጣዩ ዘገባችን ስንሻገር ሩስ ኤንድ ዊንግስ ከአራት ዓመታት በፊት በህክምናውና በትምህርት ዘርፍ ላይ ሲሰሩ የቆዩ የትዳር አጋሮች አማካኝነት የተመሰረተ ገባሬ ሰናይ ተቋም ነው። ስለ ተቋሙ አገልግሎትና ፋይዳ የደንገረመው ቀጣዩ መሰናዶ አሰናድታለች።
ሩት ኤንድ ዊንግስ ከሃያ አመታት በላይ በህክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረጅም አመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ።
ይህንን ድርጅት ስንከፍተው በዋነኝነት ብዙ በማህበረሰብ ደረጃ የምናያቸው ብዙ ችግሮች አሉ። እንደዚህ በተቋም ውስጥ ደግሞ ሆነ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢዩት አስተዋጽኦ ታደርጊያለሽ ብዙ ነገር ላይ፣ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ጊዜ ጥያቄ የሚሆንብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል፣ ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ ብናረገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ።
ሩት ኤንድ ዊንግስ ገባሬ ሰናይ ተቋም ኤሊክሰር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30% ገቢ በመደጎም ስራውን መጀመሩን የገለጹት ዶክተር ሰርካለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ።
ብዙ ጊዜ ስንሰራ በዓለም አቀፍ ተቋም ይሁን በሌሎችም ተቋም ካለን ልምድኛ ችግሮች ብዙ ጊዜ ያው ውስብስብ ናቸው። ግን የሚፈበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩራል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲተሳሰሩ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣንን ለማራመድ ግለሰቡ ትልቅ ሚና አለው። ይህንን ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚህ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈታም። ሰው የማህበረሰብን አቅም ማጉልበት አለብን፣ የግለሰብን አቅም ማጉልበት አለብን። እንደ ቀጣይነት ደግሞ እንዲኖሩ ተቋማቱ በተመሳሳይ መልኩ አቅማቸው ነው። ማንኛውም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አድርገን ነው የምንሰራው።
ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ።
ኢትዮጵያ ትምህርት ስርዓት ያው የግብረ ገብ ትምህርት በፊት በነበሩት ስርዓቶች የግብረ ገብ ትምህርት አስተካከተን ብለን ባለፉት 20 እንደዚህ ዓመታት በላይ አሁን ግን በዚህ አዲስ በተደረገው የስርዓት ትምህርት ግን እንዲካተት አድርገናል። እና እንዲካተት ደግሞ እንደ ግለሰቡም እንደ ተቋሙም አስተዋጽኦ አድርገናል። የጀመርነው በአንድ ልጅ ከሶስት ዓመት እስከ 18 ዓመት ድረስ ሲሆኑ ድረስ የሞራል ትምህርት የሚሰጡበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። ሶ አሁን ግን ወደ ተቋማዊ ግል ስናደርገው ሲንግስ ስንጀምር ግን ያልኩሽ ነገር የጀመርነው እንዳስር ዓመት ከዛ በላይ ይሆናል። ያው ልጆቻችን ምክንያት ሆኖም ለነሱም ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማቅረብ እንደዚህ ወጥ ወላጆች ጋር ሆነን ምንነጥረው ነበር። በዛ መልክ የሞከርነው እያደገ እየጎለበት ይመጣል። አሁን ግን የበለጠ ተቋማዊ ያደረግነው በዚህ በሮት ሲንግስ እኛ ምንድን ባንዱ ዋና ፕሮጀክት ወይም ፍላግሽፕ ፕሮግራማችን ብለን ፕሮጀክታችን ብለን የሚይዘው እሱ ነው።
በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ሰርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ።
ምልክት ቋንቋ እንዳንዴ ስራ ቋንቋ ኢትዮጵያ ብትቀበላለች ብዙ ሀገራት ተቀብለዋል። እዚህ ወደ ቤት አድርገን ያተቀብላለች ወደ 80 ሀገራት ባለሙያዎች ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነው ሰው ስራ ማግኘት ይችላል። እኛ ሀገር ግን እንደዛ አይደለም። እሱን ለማድረግ ሞክረን ነበር ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድን ነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ይሄ ከሌላ ተቋም ትበያለሽ። ለምሳሌ ትምህርት ሚኒስቴር ትምህርት ሚኒስቴር ደግሞ ስትሄጂ አይ ይሄ እኮ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር እዛ ደግሞ ትሄጂ። ስለዚህ ብዙ ስራ አንፈልግም ግን ለውጥ ግን የምንፈልገው ለውጥ ግን ለማምጣት ግን ሶስቱ አካላት በትምህርት መስራታቸው ነው። ሶስቱ ለመስራቱ ግን
ሩት ኤንድ ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል።
የትምህርት ስርዓቱ አተረቱ ባህር ላይ እናገዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የምንራለን አቅም ደግሞ ግንባታ ላይ በደንብ እንሳተፋለን። እንደዚሁም ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንት የምዘና ብዙ ጊዜ አንሰራበትና አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆኑ በማድረግ አሁን በተለይ እኛ ከነሱ ጋር መስራት ከጀመርን ወደ 2 ዓመት ሆኗል። አሁን ውጤት እያዩበት ያለ ነው። በጣም ብዙ ሴት እያዩበት ያለ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው።
የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት ከአሜሪካ ድምጽ። በመቀጠል ኬኔዲ የኤርትራ ሲቪል አቪዬሽን እና የኢትዮጵያ አየር መንገድን አለመግባባት የተመለከተውን ዘገባ ያሰማናል።
የኤርትራ ሲቪል አቪዬሽን የኢትዮጵያ አየር መንገድ ከመጪው መስከረም 20 ቀን ጀምሮ ወደ ኤርትራ የሚያደርገው ሁሉም በረራ እንዲቋረጥ የግድ ውሳኔ ያሳለፈበትን ክስ አየር መንገዱ እንደማይቀበለው ዋና ስራ አስፈጻሚው መስፍን ጣሰው አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአየር መንገዱን የ2016 በጀት ዓመት አፈጻጸም በተመለከተ ትናንት ሰኞ ሐምሌ 22 ቀን 2016 ዓ.ም መግለጫ በሰጡበት ወቅት ከጋዜጠኞች ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ የኤርትራ ሲቪል አቪዬሽን ሐዳስ ኤርትራ በተሰኘ የአገሪቱ ጋዜጣ ላይ ታትሞ በማህበራዊ የትስስር ገጾች ላይ በተሰራጨ የእግድ ትዕዛዙ በአየር መንገዱ ላይ ያቀረባቸውን የተለያዩ ክሶች አንቀበልም ብለዋል።
የኤርትራ የሲቪል አቪዬሽን ባለስልጣን የኢትዮጵያ አየር መንገድ ከሴፕቴምበር 30 የምሮ እንዳይበር የሚል ኖቲስ ልኮልናል። እዚያ ኖቲስ ላይ ይሄን አጥፍታችኋል ይሄን አርጋችኋል የሚል ነገር የለውም። በዚህ ምክንያት በጣም 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 አዝነናል። በኋላ ግን በሁለተኛው ቀን በሶሻል ሚዲያ ኢትዮጵያ አየር መንገድ ትክክለኛ ያልሆነ አሰራር የሚከተል በመሆኑ ሻንጣ የመንገደኞችን ሻንጣ የሚያጠፋ የሚሰርቅ የሚሰብር በመሆኑ የሚጠይቀው የቲኬት ዋጋ ከፍተኛ በመሆኑ አግደነዋልና መንገደኞች ጉዟችሁን አስተካክሉ የሚል አየን። ያንንም ስናይ በጣም አዘን። ምክንያቱም በረራ መቋረጡ ሳይንስ የኢትዮጵያ አየር መንገድ ስም የማጥፋት ስራ ነው የተሰራው። ኢትዮጵያ አየር መንገድ ክሱን በፍጹም አይቀበልም።
ኤርትራውያን መንገደኞች ወደ ሀገራቸው ሲጓዙ የሚይዙት ሻንጣ ከአውሮፕላኑ አቅም በላይ ከመሆኑ ጋር ተያይዞ ሻንጣዎች ዘግይተው ይደርሱ እንደነበር የገለጹት አቶ መስፍን ይህ ጉዳይ አስቀድሞ መፍትሄ ያገኘ ነው ሲሉም ተናግረዋል።
ባለስልጣኑ ለኢትዮጵያ አየር መንገድ የመንገደኞች ሻንጣ እንደሚጉላላ እና ለመንገደኞቹ እንደውም ካሳ እንድንከፍል በደብዳቤ ካንዴም ሁለቴም ጽፎልን ስለነበር መጋቢት ማርች ውስጥ ነው ይሄ የሆነው። ወዲያውኑ እኛ የማስተካከያ እርምጃ ወስደናል። የወሰድነውም እርምጃ እያንዳንዱ አውሮፕላን ላይ የሚሳፈሩት መንገደኞች ከሻንጣቸው ጋር እንዲጓዙ እንድንችል የመንገደኛ ቁጥር በየአውሮፕላኑ ላይ የሚጓዘውን ቀንሰናል። ከዚያ በኋላ ችግሩ ተፈቷል።
አየር መንገዱ በኢትዮጵያና በኤርትራ ህዝቦች መካከል ጥሩ ግንኙነት እንዲኖር፣ ሰላም፣ ንግድና ቱሪዝም እንዲጠናከርም ባለፉት አመታት ሚናውን ሲጫወት ቆይቷል ያሉት ዋና ስራ አስፈጻሚው አቶ መስፍን ኤርትራ የእገዳ ውሳኔዋን መልሳ እንድታጤነው ጥረት በመደረግ ላይ እንደሚገኝ አመልክተዋል።
በረራው እንዳይቋረጥ የኤርትራ የሚመለከታቸው ኃላፊዎችን ለማነጋገር ጥረት እያደረግን ያለ ነው። በእኛ ተስፋ እናደርጋለን ይሄንን ውሳኔያቸውን እንደገና ያውታል ብለን ተስፋ እናደርጋለን።
ኤርትራ ውስጥ አለ የተባለውን የአየር መንገዱን ውዝፍ ገንዘብ ማስመለስ በተመለከተ ከአሜሪካ ድምጽ ለተጠየቁት አቶ መስፍን በሰጡት ምላሽ አየር መንገዱ በዶላርና በአገሪቱ መገበያያ ናቅፋ ገንዘብ እንዳለው ገልጸዋል። ዶላሩን እያመጣን ነው፣ ከዚህ ጋራ የተገናኘ ክልከላም የለም። በኤርትራ ገንዘብ ያለው ግን ለአመታት የቆየና በቀላሉ የሚወጣ አይደለም ካሉ በኋላ በሁለቱ ሀገራት ንግግር ተደርጎ በስምምነቱ መሰረት የሚወጣ ይሆናል ብለዋል። ወታደሮችን በማንቀሳቀስ አለም አቀፍ አሰራርን ተጥሳላችሁ በሚል አየር መንገዱ ለሚቀርብበት ወንጀላም አቶ መስፍን እንደ ንግድ ተቋም በአለም አቀፍ አሰራር መሰረት ብቻ የሚከናወን ያሉት ወታደሮችን ከቦታ ቦታ የማንቀሳቀስ ተግባር ስለመኖሩ አስረድተዋል። በተጠናቀቀው በጀት አመት የኢትዮጵያ አየር መንገድ ከ7 ቢሊዮን ዶላር በላይ ገቢ ማግኘቱንና ከዚህም ከፍተኛው ቁጥር ከመንገደኞች ትራንስፖርት የተገኘ መሆኑን ዋና ስራ አስፈጻሚው አቶ መስፍን ጣሰው ተናግረዋል።
በተጠናቀቀው አመት የኢትዮጵያ አየር መንገድ ግሩፕ በሰራው ስራ 7.02 ቢሊዮን ዶላር ረቨኑ አግኝቷል። ይህም ካለፈው አመት ጋር ሲወዳደር በዶላር ነው ሲወዳደር 14 በመቶ ጭማሪ ያሳያል። ትልቁ ገቢ የመጣው ከመንገደኛ አገልግሎት ነው። ወደ 5 ቢሊዮን ዶላሩ ከመንገደኛ የመጣ ሲሆን ይህም ካለፈው አመት ጋር ሲወዳደር 23 በመቶ ጭማሪ ያሳያል። የጭነት አገልግሎት ገቢያችን 1.65 ቢሊዮን ዶላር ሲሆን ይህም ካለፈው አመት ጋር ሲወዳደር በ8% ቅናሽ ያሳያል። ይሄ ቀደም ባብራራሁላችሁ ምክንያት ነው። ውድድሩ በከፍተኛ ደረጃ በማደጉ የካርጎ ማርኬት ሼር በየአየር መንገዱ ስለተከፋፈለ ነው።
በተጠናቀቀው በጀት አመት አየር መንገዱ 5 ተጨማሪ ዓለም አቀፍ መዳረሻዎችን በመጨመር የዓለም አቀፍ መዳረሻዎቹን ጠቅላላ ቁጥር 139 አድርሷል ያሉት አቶ መስፍን በሀገር ውስጥ ደግሞ ባለፈው አመት ወደ 3 ከተሞች መብረር እንደጀመረና ከአዲስ አበባ ውጪ የሀገር ውስጥ መዳረሻዎቹን 21 ማድረሱን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬንዲና አመሰግናለሁ። የውጭ ስራ አቅርቦት ወይም አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዘርፉ በዋናነት የሚታወቁት ህንድና ቻይና ናቸው። ኢትዮጵያ ውስጥ ይህንን ባህል ለማስተዋወቅ እየተደረጉ ስላሉ ጥረቶች ቀጣዩ ዘገባ ይነግረናል።
የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ ባንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ይፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ የተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም ይገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርም ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራ ነው። ታዲዮስ በተለይ በቴክኖሎጂ መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው MMCY ቴክ ተቋም ኃላፊ፣ ኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ ያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፓኒያችን ጉዞ ትንሽ አስቸጋሪ ነበር። ኢንተርኔትም ብቻ ሳይሆን መብራት። ግን እንደዛም ሆኖ ስራ ፈጠራም ኦፖርቹኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥሯል። በኮቪድ-19 መቀስቀስ ማግስት ለአመታት በብቸኝነት ተይዞ የነበረው ኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የስራ ግንኙነት እንዲፈጥሩም ማስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የሥራ ቦታዋ ሆና የምታገለግለው ቃል ኪዳን ከሥራ ተሰስሩ ያተረፈችውን እንዲህ ትገልጸዋለች።
ሁለታም ከይማሽ ኦልሞስት ወደ 6 ዓመት ይሄዳል። በጣም ጠቀሜታ አለው። ምክንያቱም እኛ እናቀው የአገራችን ላይ ያለው የሥራ ሁኔታ ነው። ከሀገር ላይ ታክሪት ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል።
እድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ቱል ነው የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት፣ የመኪና አይነት እድሎች ይመቻቻል፣ እድሎችን ይፈጥራል።
ምሳሌ ስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያ ወጣቶች ብሎም ለኢትዮጵያ ምጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታው ይናገራል።
በእኛ በ12ታችን መካከል 2-3000 ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በተለይ አሁን ሁሉ ሲደመር 50000 ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲኤሽኑ ባደረገው ጥናት መሰረት ይሄን ያህል ብለን ነው የምንገምተው። ያ 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ ማጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያ ወጣቶች የስራ ዕድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በአመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያ ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ሶ ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ነው ከባንክ ፍቃድ ከማውጣቱ ጀምሮ ለዚህ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ካስተምስ ይዞት ካስተምስ ደግሞ በነጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት፣ 4 ሳምንት፣ 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ኢሚዲየት ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም እቃው እጃችን ላይ የለም ይሄ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይላሉ።
ባለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ጥብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለ ነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንዲህ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይ ብድር የማመቻቸትን ልክ እንደ ማኑፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል።
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2005 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።